ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የአርብ ነሐሴ 22 2012 ዓመተ ምህረት ስርጭታችን ጀመረ። የዩናይትድ ስቴትስ ሪፐብሊካን ፓርቲ ጉባኤ ፍጻሜ።
ጆ ባይደን ደካማ ነው። ተዛዘ የሚቀበለው ከተማቸው ነው ደሞ ከወደመቹ ከተማ ደግሞ ከሚሸሹ ግብዞች ነው።
ፕሬዚደንት ትራምፕ ትራንስሚሽኑን በሪፐብሊካን ፓርቲው ተቀላላ ጉባኤ ማጠናቀቂያ ላይ የፓርቲያቸውን እጩነት ከተቀበሉበት ንግግር የተቀነጨበ ነው የሰማችሁት። በአብይ ርዕስ ይዘነዋል። ስርጭታችን አየር ላይ እንደዋለ በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ታገኙናላችሁ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። የምሽቱ አስተናጋጃችሁ ሰለሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን የሰዓቱን ዋና ዋና የዓለም ዜና እናስተማችሁ።
እንደምን አመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። ሰኔ 16 ቀን 2010 ዓ.ም ለጠቅላይ ሚኒስትር አብይ አህመድ ድጋፍ መስቀል አደባባይ በተጠራው ሰልፍ ላይ ቦምብ በመወርወር የሰው ሕይወት በመቅጠፍና ንብረት በማጥፋት ጨምሮ በሽብር ወንጀል የተከሰሱት 5 ግለሰቦች የጥፋተኝነት ፍርድ እንደተላለፈባቸው ተገለጸ። የጥፋተኝነት ፍርድ የተላለፈባቸው ጌቱ ግርማ፣ ብርሃኑ ጃፋር፣ ጥላሁን ጌታቸው፣ ባሩ ቶላና ደሳለኝ ተስፋዬ የተባሉ ግለሰቦች ናቸው ተብሏል። 5ቱም ግለሰቦች በጋራ ስምምነት በወቅቱ በመስቀል አደባባይ ቦምብ በመወርወር የሁለት ሰዎች ሕይወት እንዲጠፋና ሌሎች 163 ሰዎች ላይ የአካል ጉዳት እንዲደርስባቸው ማድረግን ጨምሮ ሌሎች ዝርዝር ወንጀሎችን ጠቅሶ አቃቢ ሕግ በዋና ድርጊት ፈጻሚነትና ተባባሪነት ከሷቸዋል። ፍርድ ቤቱ ከዚህ ቀደም የአቃቢ ሕግ ምስክር ሰምቶ ተከሳሾቹም የመከላከያ ምስክር አቅርበዋል። የሁለቱን ወገን ክርክር የመረመረው የከፍተኛ ፍርድ ቤት አንደኛ የጸረ ሽብርና ሕገ መንግስታዊ ጉዳዮች ችሎት በዛሬው ዕለት ሁሉም ተከሳሾች ላይ የጥፋተኛነት ፍርድ አስተላልፎባቸዋል። የቅጣት ውሳኔ ለመስጠትም ለጥቅምት 17 ቀን 2013 ዓ.ም ተለዋጭ ቀጠሮ ሰጥቷል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በመጪው ህዳር ወር የሚካሄደው ምርጫ ለአሜሪካ የኑሮ ዘዬ መቆማችንን ወይም ደግሞ ስንጥል የሆነ ንቅናቄ ሀገራችንን እንዲያጠፋና እንዲደመስስ የምንፈቅድ መሆናችንን ይወስናል ብለዋል። ፕሬዝዳንቱ ትላንት ማታ ይህን ያሉት ሪፑብሊካዊውን ፓርቲ ወክለው ለመወዳደር የተሰጣቸውን ስያሜ በኦፊሴል ለመረከብ ሲሉ ዋይት ሀውስ ቤተ መንግስት ሆነው ለፓርቲያቸው ጉባኤ ባደረጉት ንግግር ነው። ከዲሞክራቱ ተወዳዳሪያቸው ጆ ባይደን ትልቅ ተግዳሮት የገጠማቸው ትራምፕ በዋይት ሀውስ ቤተ መንግስት ሜዳ ላይ ለተሰበሰቡት ሰዎች ባደረጉት ንግግር ይህ ምርጫ በሀገራችን ታሪክ እጅግ ወሳኝ ነው ብለዋል። በሀገሪቱ በሚወጡት የመለኪያ አሃዞችና በህዝባዊ አመለካከት መሰረት ባይደን ትራምፕን እየቀደሙ ነው። የትላንቱ የትራምፕ የምርጫ ንግግር ታዲያ ዲሞክራቱን ተወዳዳሪያቸው ጆ ባይደንን ማጥቃት ላይ ያተኮረ ነበር። ወደኋላ በሰፊው ይቀርባል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የቀድሞ የማሊ ፕሬዝደንት ኢብራሂም ቡባካር ኬይታ ተይዞበት ከነበረው ኪታ ወታደራዊ ሰፈር ትላንት ከተለቀቁ በኋላ ዛሬ በመዲናይቱ ባማኮ ገብቷል። ብሔራዊ የህዝቡ መድን ኮሚቴ የሚል ስያሜ ያለው ወታደራዊ ቡድን ባለፈው ሳምንት ባካሄደው መፈንቅለ መንግስት ከይታን መያዙ የሚታወቅ ነው። ከይታ ብዙም ሳይቆዩ ከስልጣናቸው እንደተሰናበቱ አስታወቁ። ከይታ በወታደሮቹ በተያዙበት ወቅት ከስልጣን አልተወገድኩም፣ ወደ ስልጣን መመለስም አልፈልግም፣ ሀገሪቱ በተቻለ ፍጥነት በዲሞክራሲያዊ መንገድ ወደ ተመረጠ መንግስት እንድትመለስ ነው የምፈልገው ማለታቸው ተገልጿል። የተባበሩት መንግስታት ድርጅትና የምዕራብ አፍሪካ የኢኮኖሚ ማህበረሰብ ከይታ ከተያዙበት በሰላም እንዲለቀቁ ጠይቀው ነበር። ብሔራዊ የህዝቡ መድህን ኮሚቴ በተቻለ ፍጥነት የሽግግር ፕሬዝደንት ለመሰየም እንዲቻል ጠቅላላ ምርጫውን የሚከታተል መማክርት ማቋቋም እንደሚፈልግ ተገልጿል። ሱዳን ላይ የደረሰው የጎርፍ መጥለቅለቅ በታሪክ ባልታየ መልኩ ከፍተኛ በመሆኑ የበርካታ ሰዎች ህይወት ማጥፋቱና በብዙ ሺዎች የሚቆጠሩ ቤቶችን መደብሰሱ ታውቋል። በአንዳንድ የመዲናይቱ ካርቱም ሰፈሮችም እንደዘለቀ ተገልጿል። የጎርፉ ብዛት ሱዳንን ያጥለቀለቀው ታላቁን የዳሴ ግድብ ውሃ መሙላት ተጀምሮ ያለ ነው። ዳሴ ግድብ ለወደፊቱ ሱዳን የሚደርስባትን የጎርፍ መጥለቅለቅ እንድትቆጣጠር ይረዳታል ተብሎ ይታመናል። በበጋ ወራት ወቅት ሱዳን የጎርፍ መጥለቅለቅ የሚያዘወትርባት ቢሆንም አሁን ወቅት ግን ባልተጠበቀ መልኩ እጅግ የበዛ በመሆኑ ሰፊ እርሻ መሬቶች እንደተጥለቀለቁ ተዘግቧል። ናይጄሪያ ዓለም አቀፍ የአውሮፕላኖች በረራን የመቀጠሉን ውሳኔ ለአንድ ሳምንት ማራዘሟ ታወቀ። በመጪው ቅዳሜ እንደምትጀምር ነበር ያስታወቀችው። ናይጄሪያ የኮሮና ቫይረስን መዛመት ለመገደብ ሲባል የወጣውን መመሪያ መሰረት በማድረግ እንደ አውሮፓ አቆጣጠር ከመጋቢት 23 ቀን አንስቶ መላ የአውሮፕላን ጉዞን አቁማ ቆይታለች። የሀገሪቱ መንግስት የመጀመሪያዎቹ ወደ ሀገሪቱ የሚበሩ አውሮፕላኖች በፌዴራሏ መዲና አቡጃና በንግድ መዲናዋ ሌጎስ ይገባሉ ብሎ ነበር። የጃፓን ጠቅላይ ሚኒስትር ሺንዞ አቤ በጤና ስጋት ምክንያት ከስልጣን እንደሚሰናበቱ አስታውቀዋል። ወጋትባቂው ጠቅላይ ሚኒስትር በቀጠናዊ ግንኙነት ላይ ድብልቅ ስኬት ማግኘታቸው ተዘግቧል። ጠቅላይ ሚኒስትሩ ትላንት ቶኪዮ ሆነው በቴሌቪዥን ባደረጉት ጋዜጣዊ ጉባኤ ሕክምና ላይ ሆኜ ስራዬን ማከናወን አልችልም ብለዋል። ወድቃቸው ላይ በየጊዜው የሚያገረሹ ቁስሎች እንዳሉባቸው ጠቁመዋል። የ65 ዓመት ዕድሜው ጠቅላይ ሚኒስትር ለ8 ዓመታት ለሚጠጋ ጊዜ ነው ስልጣን ላይ የቆዩት። ጃፓን ውስጥ ለዚህ ያህል ርዝመት ስልጣን ላይ ለመቆየት የመጀመሪያው ጠቅላይ ሚኒስትር ናቸው ተብሏል። የስልጣን ጊዜያቸው በመጪው ዓመት ነበር የሚያበቃው። በመጨረሻም የኮቪድ-19 ዜናዎች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሀገራቸው እስከ መጪው ታህሳስ ወር ባለው ጊዜ ውስጥ የአውሮፓውያኑ ዓመት ከማብቃቱ በፊት ማለት ነው የኮሮና ቫይረስ ክትባት መድኃኒት ይኖራታል ሲሉ ትላንት ማታ ተናግረዋል። ፕሬዚዳንቱ ይህን ያሉት የሪፑብሊካውያን ፓርቲ ወክለው ለፕሬዚዳንትነት ለመወዳደር የተሰጣቸውን ስያሜ በኦፊሴል ሲቀበሉ ለሪፑብሊካውያኑ ጉባኤ ባደረጉት ንግግር ነው። ጠበብት እንደሚሉት አስተማማኝነታቸው የተጠበቀና የተፈተኑ ክትባቶችን ለመስራት የአስርተ ዓመታት ጊዜ ሊወስድ ይችላል። ነገር ግን የኮሮና ቫይረስን ለመቆጣጠር ሲባል ክትባት ለመስራት በሚደረገው ዓለም አቀፍ ርብርብ መሰረት በመጪው ዓመት አስተማማኝ የክትባት መድኃኒት ለማግኘት ይቻል ይሆናል የሚል ተስፋ አለ። ዩናይትድ ስቴትስ ውስጥ 5.8 ሚሊዮን የሚሆኑ የኮሮና ቫይረስ በሽተኞች እንዳሉ ይህም በዓለም ደረጃ ካሉት ከ24 ሚሊዮን በላይ የሚሆኑት በቫይረስ የተያዙ ሰዎች 1/5 እንደሚሆን የጆንስ ሆፕኪንስ ዩኒቨርሲቲ አስታውቋል። ዩናይትድ ስቴትስ በኮቪድ-19 በሽተኞች ብዛት ከዓለም ቀዳሚ ቦታ እንደያዘች ነው። ብራዚል ሁለተኛ ስትሆን 3.7 ሚሊዮን በቫይረሱ የተያዙ በሽተኞች አሏት። ሶስተኛ የሆነችው ህንድ 3.3 ሚሊዮን የሚሆኑ ሰዎች በቫይረሱ ተይዘዋል። የዓለም የጤና ድርጅት ለኮሮና ቫይረስ የተጋለጡ ሰዎች ሁሉ የህመም ስሜት ባይታይባቸውም እንኳን መመርመር እንደሚኖርባቸው አስገንዝቧል። ማንኛቸውም ከኮሮና ቫይረስ በሽተኞች ጋር የተነካኩትን ሰዎች ተከታትለው መመርመሩ ግድ ይላል ሲሉ የዓለም የጤና ድርጅቷ ማሪያ ቫን ኬርኮቭ አስገንዝቧል። የዓለም አቀፉ ወረርሽኝ በዓለም ደረጃ መስፋፋት እየጨመረ ሄደው በቫይረሱ ተይዘው እያለ የበሽታው ስሜት የማይታይባቸው ሰዎች በሚያስተላልፉት ምክንያት እንደሆነ ኬርኮቭ ጠቁመዋል። የዓለም የጤና ድርጅት በድጋሚ አስረግጦ ያወጣው መመሪያ የዩናይትድ ስቴትስ የበሽታ መቆጣጠርና መከላከል ማዕከል ካሰማው አዲስ መመሪያ ጋር ይጣረሳል። ማዕከሉ ለወራት ያህል ከኮቪድ በሽተኞች ጋር የተነካኩ ሰዎች ሁሉ የህመሙ ስሜት ባይኖርባቸውም እንኳን መመርመር ይኖርባቸዋል ሲል ከቆየ በኋላ አሁን ስሜቱ ካልታየባቸው በስተቀር መመርመር አያስፈልጋቸውም ብሏል። ለዚህ ውሳኔው የሰጠው ማብራሪያ የለም። እንዲህ አይነቱ ለውጥ በርካታ የአሜሪካ የጤና ባለስልጣኖችን አስደምሟል። የፖለቲካ ዓላማ አለው የሚል ጥርጣሬም አሳድሮባቸዋል። በርካታ የሀገሪቱ ክፍላተ ግዛት የበሽታ መቆጣጠርና መከላከል ማዕከሉ ያወጣውን አዲስ መመሪያ አንከተልም ብለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ነሐሴ 22 2012 ዓመተ ምህረት ምሽት ፕሮግራም ነው። በFacebook Live @VOA አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ኮቪድ-19 አሜሪካ ውስጥ አብዝቶ ከጎዳው መካከል የኢትዮጵያውያንና ትውልደ ኢትዮጵያ ንግዶች ይገኛሉ። አሁን እየተከፈቱ ናቸው። ሐሳቦቻቸውን አካፍለውናል።
ሰው በገባው ወጣቆጣ የብለጻ አቀዳለ ራስ ከመጠጫም ከሁሉ ነገር መጠቀሚያ ኢቨንትሮ ነው የምንጠቀመው ነው ደግመን ለማስተላልፈልታው እሱ ራሱ በጣም ሌላ ኤክስትራ ወጪ ነው ያደረግነውና ያለመውደቅ ነው እንግዲህ አጠቃላይ የምንሰራው። ግን
በዚህ ምሽት ይዘናቸዋል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። ዋይት ሃውስ ቤተ መንግስት ቅጥር ግቢ ውስጥ በስተደቡብ ባለው መስክ ላይ በተሰበሰቡ 1500 ሰዎች ፊት ሆነው ፕሬዚደንት ዶናልድ ትራምፕ ትናንት ምሽት ላይ ባሰሙት ንግግር የሪፐብሊካን ፓርቲውን ጠቅላላ ጉባኤ ከመዝጋታቸው በፊት እጩነታቸውን በይፋ ተቀብለዋል። ምሽቱን የተከታተለችው የዋይት ሃውስ ሪፖርተራችን ፓትሪ ዊዳኩስዋራ የሚከተለውን ዘገባ አጠናቅራለች። ደረጀ ደስታ ያቀርበዋል።
በትናንትናው የሐሙስ ምሽት ንግግራቸው ፕሬዝደንት ትራምፕ ከዚህ በፊት በ2016ቱ ጠቅላላ ጉባኤና በ2017ቱ በአለሲመታቸው ላይ ያሰሟቸውን ንግግሮች ነው መልሰው ያስተጋቡት።
This election will decide whether we save the American dream.
ይህ ምርጫ የአሜሪካን ህልም የምናቆይበት ወይንም ለሶሻሊስት አጀንዳ አሳልፈን ሰጥተን የተንበረከክንበትን እድላችንን የምናጠፋበት መሆኑን ይወስናል።
ቀደም ሲል አዋቂዎቹ ተማማቾች ያሰሙትን ንግግር ተከትለው ኢቫንካ ትራምፕ አባታቸውን አስተዋውቀዋል።
Tonight I stand before you as the proud daughter of the people's president.
በዛሬው ምሽት እንደ ኩሩ የህዝብ ፕሬዝዳንት ልጅ ሆኜ በፊታችሁ ቆም ያለው
አገሪቱ በየጎዳናው በሚታዩ ነውጦችና ማህበራዊ አለመረጋጋቶች በተሞላችበት በአሁኑ ሰዓት ፕሬዝዳንት ትራምፕ ህግና ስርዓትን አስፈላጊነት አስረግጠው የተናገሩ ሲሆን ጆ ባይደን ግን እንደሰጋር በቅሎ ማንንም ግራ ክንፍ የዲሞክራቲክ ፓርቲ አክራሪ የሚጋልባቸው ሰው ናቸው በማለት ሊስለዋቸው ሞክረዋል።
ጆ ባይደን is weak. He takes his
ጆ ባይደን ደካማ ነው። ተዛዘ የሚቀበለው ከተማቸው ነው ደሞ ከወደመችው ከተማ ደግሞ ከሚሸሹ ግብዞች ነው።
ሁለቱም የዲሞክራቲክና የሪፐብሊካን ፓርቲ ጠቅላላ ጉባኤዎች በግለሰብ ሰብዕና ያተኮሩ በመሆን ተተችተዋል። እጩዎቻቸውን አግዘፈው ወይም ተቃዋሚዎቻቸውን አርከሰው ከመታየት ውጪ በፖሊሲ ጉዳዮች ዙሪያ በበቂ ሁኔታ ያሉት ነገር የለም። በቺካጎ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ዊሊያም ሆዌል እንዲህ ይላሉ።
Particularly true I think of the RNC's convention. We still haven't heard
ያ በተለይ የሪፐብሊካን ፓርቲን ጠቅላላ ጉባኤ ሳስበው ትክክል ይመስለኛል። እስካሁን ፕሬዚደንት ትራምፕ ሊሰሩባቸው የሚፈልጓቸው ጉዳዮች ምን እንደሆኑ አልተገለጸም። ባንድ ወቅት በጣም ያሳደግነውን ኢኮኖሚ አሁንም መልሰና መጣዋለን ከሚል ባዶ የተስፋ ቃል ውጪ የተገለጸ ነገር የለም። ካለንበት የኮሮና ቫይረስ ወረርሽኝም እንዴት አድርገን እንደምንወጣ ተብራርቱ የተገለጸ ነገር የለም።
ፕሬዝደንት ትራምፕ የኮሮና ቫይረስ ወረርሽኝን አስመልክቶ ለሚያከናውኑት ሥራ ድጋፍ የሰጡት አሜሪካውያን ከአንድ ሶስተኛው እጅ ያነሱ ናቸው። በዚህ ዙሪያ የሚደርሱባቸውን ትችቶች የተከላከሉት አብዛኞቹ የአፍና አፍንጫ ጭንብል ሳያደርጉ ተጠጋግተው በተቀመጡ 1500 ሰዎች ፊት ቆመው ባደረጉት ንግግር ነው። አብዛኞቹም የኮቪድ ምርመራ አልተደረገላቸውም።
Trump's speech marked the end of a Republican National Convention which broke with tradition and pro
የትራምፕ ንግግር የሪፐብሊካንን ጠቅላላ ጉባኤ ማጠናቀቂያ ያመለከተ ነው። ንግግሩ ከልማድና የስነ ስርዓት ወግ ውጪ ባልተለመደ መልኩ የተከናወነ ነው። አንዳንዶቹም ከዋይት ሃውስ በመካሄዳቸው በምርጫ ፍክክር መሳተፍና የመንግስት አስተዳደር ኃላፊነት ወሰንን በመቀላቀል የስነ ምግባር ህጉ የተጣሰባቸው መሆኑን እያነሱ የሚተቹም አሉ።
ጉባኤው ያተኮረው የትራምፕ ጠንካራ የድጋፍ መሰረት የሆኑትና እንዲሁም በሴቶችና በቁጥር አነስተኛ የሚሆኑትን የማህበረሰቦች ክፍሎች ላይ ነው። በአደንዛዥ እጽ ሳቢያ የእድሜ ፍታ ተፈርዶባት የነበረችው ጥቁሯን አሊሳ ጆንሰን ጨምሮ በባለቤቷ በህዝባዊ ተቃውሞ ወቅት ስራ ላይ እንዳለ የተገደለው የቀድሞ ጥቁር ፖሊስ መኮንን አን ዶርን የመሳሰሉትም የጉባኤው ተናጋሪዎች የነበሩት ለዚሁ ነው። የሪፐብሊካን ስትራቴጂስት አማንዳ አቪኖ እንዲህ ይገልጹታል።
Had Alice Johnson humanized, put a face on criminal justice reform, and I think there was the most moving.
የወንጀል ህጉ ማሻሻያ የሰውን ህይወት የሚነካ መሆኑን ለማሳየት የአሊስ ጆንሰን ታሪክ ቀርቧል። እኔ ግን በምሽቱ ልብን የሚነካው የአንዶር ንግግር ይመስለኛል። በርግጥ ሁልጊዜ ህግና ስርዓትን የማስፈንና አስፈላጊነት ለመስበክ ስሜት ነክ ነገሮችን ወደፊት ማምጣት አስቸጋሪ ሊሆን ይችላል። እሷ ግን በትክክል ያንን መልእክት ተደረሰች ይመስለኛል። በተለይም መልእክቱ እንዲደርሳቸው ለሚያስፈልገው በመለስተኛ ከተሞች የሚኖሩ መራጮች ዘንድ ማለት ነው።
ትራምፕ ንግግራቸውን በሚያሰሙበት ወቅት ከዋይት ሃውስ ውጪ ደግሞ ተቃዋሚዎች ተቃውሟቸውን እያሰሙ ነበር። ይህ አገሪቱ ምን ያህል ጫፍና ጫፍ ይዛ እንደተከፋፈለችና በዚህ ሁኔታ ውስጥ ወደ መጪው የጥቅምት ወር ምርጫ እያመራች መሆኑን ያሳያል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
አሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የተከበራችሁ አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ደረጀንና ፓትሲን። የትንታኔው መጽሔት ይቀጥላል። ባለፈው ሳምንት ዴሞክራቶች፣ በዚህ ሳምንት ደግሞ ሪፐብሊካን በየአራት ዓመቱ የሚጠሯቸውን ጉባኤዎቻቸውን አካሂደዋል። ሪፐብሊካኑ ፕሬዚደንት ዶናልድ ትራምፕ በድጋሚ መረጡ ዘንድ እንዲወዳደሩ በይፋ መርጠዋቸዋል። ባለፈው ሳምንት ዲሞክራቶቹ እንዳደረጉት ሁሉ ሪፐብሊካኑም በዚህ የኮቪድ-19 ወቅት ጊዜው በሚጠይቀው አካላዊ መራራቅ መሰረት ጉባኤዎቻቸውን ለወጥ ባለመንገድ ማካሄድ ግድ ሆኖባቸዋል። ስቲቭ ሬዲሽ ባጠናቀረው ዘገባ ይዳስሰዋል። ቁንጅታዬ ታቀርበዋለች።
We as a state want to bring forth our delegates 172 for Donald Trump.
172 ተወካዮቻችንን ለዶናልድ ትራምፕ ሰጥተናል። የክፍለ ግዛቶች የፓርቲ ተወካዮች በየተራ ለዶናልድ ትራምፕ ድጋፋቸውን ሲሰጡ ነው የሚሰማው። ሪፐብሊካኖች ጉባኤያቸውን የጀመሩት ከዲሞክራቶቹ እጅግ ለየት ባለ መንገድ ነው። ስቴቶች በስም እየተጠሩ የተወካይ ድጋፋቸውን የሰጡበትን ስነ ስርዓት ብዙ ሰው የቴሌቪዥን ዜና በማይከታተልበት ቀኑ ላይ ነው ያከናወኑት። በአካል የተገኙትም ከ2500ዎቹ ተወካዮች ጥቂቶቹ ብቻ ነበሩ። ዲሞክራቶች ደግሞ በአገሪቱ ዙሪያ በመዘዋወር ተወካዮች በቪዲዮ ድጋፋቸውን ሲሰጡ፣ በዚያውም ክፍለ ግዛታቸውን ለተመልካች ለማስተዋወቅ እድል አግኝተውበታል። የአሜሪካን ኢንተርፕራይዝ ኢንስቲትዩት አጥኚው ማቲ ኮንቲኔቲ አስተያየታቸውን ሲሰጡ እንዲህ ብለዋል።
እንደኔ
ከሆነ እንደውም በርቀት በኢንተርኔት የተካሄደ ጉባኤ መሆኑ ለፓርቲዎቹ ጥሩ የሆነላቸው ይመስለኛል። ለዲሞክራቶቹ ጉባኤው በኢንተርኔት መካሄዱ ተጨባጩን የውስጥ ልዩነታቸውን በማያሳይ መንገድ እንዲያከናውኑ ረድቷቸዋል። ፕሬዝዳንታዊ እጩዋችን ተብሎ ሲታወጅ ምንም አይነት የገዘፈ ተቃውሞ ድምጽም ሆነ በርኒ ሳንደርስን ነው የምንደግፈው የሚል ጩኸት አልተሰማም። በሪፐብሊካኑ ጉባኤም ቢሆን የዛሬ 14 ዓመት በየንግግሩ መሃል እንደነበረው ያለ ሂለሪ ክሊንተን ትታሰር የሚል መፈክር አልነበረም።
ዲሞክራቶች ብዙም የተራቀቀ ባልሆነ መንገድ የተቀረጸ አጫጭር ንግግር በጉባኤው ስርጭታቸው ያሳዩ ሲሆን፣ ሪፐብሊካኖቹ ደግሞ ከግዙፉ ሜለን አዳራሽ በአካል በተደረጉ ንግግሮችና በቪዲዮ አማካይነት በተቀረጹ እንግዶች ዝግጅታቸው በአካል የተካሄደ ጉባኤ እንዲመስል ጥረት አድርገዋል። በሪፐብሊካኖቹ ጉባኤ ላይ ንግግር ያደረጉት ጥቂት ተመራጭ ባለስልጣናት ብቻ ነበሩ። የቀድሞው ፕሬዝዳንት ጆርጅ ደብሊው ቡሽም አልነበሩም። በቫንደርቢልት ዩኒቨርሲቲ የኮሚኒኬሽንስ ፕሮፌሰሯ ቬኔሳ ቤዝሊ ምን ማለት እንደሆነ ይገመግሙታል።
The absence of the old guard of the Republican Party is definitely meaningful this year as we noted.
ጉምቶቹ የሪፐብሊካን ፓርቲው አባላት አለመገኘታቸው በርግጥ የሚነግረን ነገር አለ። የፓርቲውን ቀጣይነትና የፓርቲው ድጋፍ እንዳለ ማሳየት ነው የምትፈልገው። ነገር ግን አንጋፋዎቹ አባላት ዘንድሮ ለመሳተፋቸው ያ የግድ አስፈላጊ እንዳልሆነ ጠቁሟል።
አብዛኞቹ ተናጋሪዎች እንዲያውም የፕሬዝደንቱ ቤተሰብ አባላት ልጆቻቸው የልጆቻቸው ባለቤቶች ነበሩ። የአሜሪካ ኢንተርፕራይዝ ኢንስቲትዩቱ ማቲው ኮንቲኔቲ እንደሚከተለው አይተውታል።
If the goal of the convention is to enthuse his voter base,
የጉባኤው ዓላማ ደጋፊዎቻቸውን ማነቃቃት ወይም ደግሞ ከአራት ዓመት በፊት ዶናልድ ትራምፕን ለምን እንደመረጡ ለማስተዋወስ ከሆነ ቤተሰባቸው ልክ እንደ አንድ ሪፐብሊካን ወይም የህዝብ ተመራጭ ባለስልጣን ያን ማድረግ ይችላሉ። እንዲያውም ምናልባት እነሱ ቢናገሩላቸው ሳይሻል አይቀርም። ምክንያቱም የሳቸው ግንባር ቀደም ደጋፊዎች የተለመደውን የፖለቲካ ባህል እጅግ በጣም በጥርጣሬ እንደሚመለከቱ እናውቃለን።
ቀዳማዊት እመቤት መላኒያ ትራምፕ በጉባኤው ላይ ባደረጉት ንግግር በኮቪድ-19 ምክንያት ጉዳት ለደረሰባቸው ቤተሰቦች ሐዘናቸውን ገልጸዋል። ሌሎች ተናጋሪዎች ደግሞ የፕሬዝዳንቱን የወረሽኙን አያያዝ እያደነቁ ሲናገሩ ተደምጠዋል። ዲሞክራቶች በበኩላቸው ትራምፕ የወረሽኙን ጉዳይ በትክክል አልያዙትም በማለት በጉባኤያቸው ላይ በብዛት ሲተቹ ተሰምተዋል። የወረሽኙ ፖለቲካ በሌላ መንገድ ተንጸባርቋል። እንደገና የአሜሪካን ኢንተርፕራይዝ ኢንስቲትዩቱ ማቲው ኮንቲኔቲ
Joe Biden of course talked to his guests via Zoom remotely.
ጆ ባይደን ከታዳሚዎቻቸው ጋር የተነጋገሩት ዙም በሚባለው የኢንተርኔት መገናኛ መረብ አማካኝነት ነው። ባይደን ከሰው ጋር ተቀራርበው በሚገናኙበት ጊዜ ሁሉ የአፍና አፍንጫ ጭንብላቸውን በማድረግ አራያነታቸውን ያሳያሉ። ዶናልድ ትራምፕ ደግሞ በዋይት ሃውስ በአካል ስብሰባዎች ሲያካሂዱ ተሰብሳቢዎቹ ጭንብል አድርገው አይታዩም። እናም ይሄ በሁለቱ ፓርቲዎች መካከል ያለውን ትልቅ ልዩነት የሚያሳይ ይመስለኛል። ይህ ደግሞ ኮሮና ቫይረስን መታገል ብቻ ሳይሆን የወደፊቱ የአገሪቱ እጣን በተመለከተ ያላቸውን አቋምም የሚያንጸባርቅ ነው።
ሁለቱም ፓርቲዎች የዚያኛው ፓርቲ እጩ ቢያሸንፍ አሜሪካ የሚጠብቃት የጨለማ ጊዜ ያሉትን በጉባኤዎቻቸው ላይ ገልጸዋል። ፕሮፌሰር ቬኔሳ ቢስሊ ያስተዋሉትን እንዲህ ሲሉ ይገልጻሉ።
I think what's interesting about this moment is that optimism as a claim.
በጉባኤዎቹ ላይ ልብ ካልናቸው ነገሮች አንዱ ሁለቱ ወገኖች ስለመጻይ ተስፋቸው በተለያየ መንገድ መግለጻቸው ነው። በዲሞክራቲክ ፓርቲ ጉባኤ ላይ በስሜት የራስም ጉዳይ ነው በሚል አይነት ተመስጦ ነበር የሚናገሩት። በተለይ በኮቪድ-19 ምክንያት ህይወታቸው ያለፈ ሰዎች ምስል ሲያሳዩ በሐዘን ስሜት ተውጠው ይታዩ ነበር። በሪፐብሊካኖቹ በኩል ደግሞ ዲሞክራቶች ያዙ እንደሆነ የሀገሪቱ የወደፊት እጣ ፈንታ ምን እንደሚሆን ማስረዳት ላይ ነበር ይበልጡን ያተኮሩት።
የሁለቱንም ፓርቲዎች ብሔራዊ ጉባኤዎች በቴሌቪዥን የተከታተለው ሰው ብዛት ከአራት አመታት በፊት ከነበረው ያነሰ እንደነበረ ተስተውሏል።
አመሰግናለሁ ቆንጂት። ወደ ተከታዩ ዘገባ እንዝለቅ። ወደ አዲስ አበባ ይወስደናል። የአዲስ አበባ ከተማ አስተዳደር የሰላም ምክር ቤት መስርቷል። ሁሉም ነዋሪ የከተማው የሰላም አምባሳደር እንዲሆን ምክትል ከንቲባ ወይዘሮ አዳነች አቤቤ ጥሪ አቅርበዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
የሰላም ምክር ቤቱ በአዲስ አበባ ዘላቂ ሰላም ለማስፈን የሚከሰቱ ግጭቶችና አለመግባባቶችን ቀድሞ ለመከላከል የሕግ የበላይነትን ለማረጋገጥና ግጭቶችን በሰላማዊ መንገድ ለመፍታት የተቋቋመ መሆኑ ተገልጿል። ህብረተሰቡን በማሳተፍ የነዋሪውን የሰላም ባለቤትነት ማረጋገጥም የምክር ቤቱ ዓላማ ነው። በመስራታው ጉባኤ ላይ ምክትል ከንቲባ ወይዘሮ አዳነች አቤቤን ጨምሮ የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች፣ የሃይማኖት አባቶች፣ ታዋቂ ግለሰቦች እንዲሁም ሌሎች ጥሪ የተደረገላቸው የህብረተሰብ ክፍሎች ተሳታፊ ሆነዋል። በሰነ ስርዓቱ ላይ የተናገሩት የከተማው ምክትል ከንቲባ ወይዘሮ አዳነች አቤቤ የበርካታ ዓለም አቀፍ ተቋማት መቀመጫ የሆነችን አዲስ አበባ ነዋሪዎች ሰላም በአስተማማኝ ሁኔታ ማረጋገጥ የምክር ቤቱ መሰረታዊ ተግባር ነው ብለዋል።
የሮሮ ምንጭ ከሆኑ ጉዳዮች መካከል ህዝቡን በብሔር በሃይማኖት በቋንቋ በመከፋፈል ወይም ህብረ ብሔራዊነትን ባለመቀበል የእኩይ ፍላጎታቸው ማስፈጸሚያ መንገድ ሊያደርጉት ሲታትሩ ይታያል። በአህጉር አቀፍ እንዲሁም ቀጠናዊ ጉዳዮች ላይ ጉልህና ግንባር ቀደም ሚና የምትወጣ ሶስተኛዋ ዓለም አቀፍ የዲፕሎማሲ መዲና ናት። በቀጣይም ይህንኑ አህጉራዊ ሚናዋን የሚያስቀጥል ሰላም ማስፈን ተግባር ከፍተኛ ትኩረት ሰጥተንና ጠናክረን መቀጠል ይኖርብናል።
የምሽት ቅሚያን፣ የተሽከርካሪ ስርቆትን በቡድን በመደራጀት የህብረተሰቡን ሰላም ማድረስና ህገወጥ የመሬት ወረራን በመሳሰሉት ላይ የማዳግም እርምጃ መውሰድ እንደሚያስፈልግም ወይዘሮ አዳነች አሳስበዋል። የነዋሪውን ሰላም ማረጋጋት እንደምገባ ያሳሰቡት ወይዘሮ አዳነች መላው የከተማ ነዋሪዎችም በዚህ ተግባር ከመንግስትና ከሰላም ምክር ቤቱ ጎን መቆም ይኖርባቸዋል ሲሉ አሳስበዋል።
መንግስት ሰላምን የማስከበር ግንባር ቀደም ሚና ቢኖርበትም ሰላም በመንግስት ብቻ የሚረጋገጥ ሳይሆን ሁሉን አቀፍ የማህበረሰብ ባለቤትነትን ይጠይቃል። በከተማችን አንዱ ሰርቶ ሌላው ነጥቆና የነዋሪውን ሰላም አውቆ የሚኖርባት ከተማ እንዳትሆን ለማድረግ ሁላችንም የበኩላችንን ኃላፊነት እንድንወጣ በትህትና ጠይቃለሁ። የአዲስ አበባ ከተማ የሰላም ምክር ቤት የተጣለበትን ህዝባዊ አደራና ይዞት የተነሳውን በጎና የተቀደሰ ዓላማ ከግብ ለማድረስ ታሪካዊ ኃላፊነቱን በሚገባ እንዲወጣ ከአደራ ጭምር እያሳሰብ ሁላችንም ለሰላማችን ዘብ እንቁም ብዬ ጥሪዬን አቀርባለሁ።
ወይዘሮ አዳነች አያይዞም ነዋሪው ከምንጊዜም በላይ ከጸጥታ መዋቅሩ ጋር በቅርበት በመስራት የከተማዋን ሰላም ለማስጠበቅ ያለውን ቁርጠኝነት ሊያረጋግጥ ይገባል ብለዋል። የአዲስ አበባ አስተዳደር ጸጥታ ቢሮ ኃላፊ አቶ አዱኛ ደበላ በኩላቸው የሰላም ምክር ቤት ማቋቋም ያስፈልገው የከተማዋ ሰላምና ጸጥታ ፈተና እየገጠመ መምጣቱ ነው ብለዋል።
ሰላማችን በተለምዶ ከሚደፈርስባቸው ምክንያቶች መካከል እንደ ስራ አጥነት፣ ልዩ ልዩ ግጭቶች፣ ኢኮኖሚያዊና ማህበራዊ መንሻዎች ያላቸው ወንጀሎች፣ ሌሎችም ክስተቶች የተለመዱና የነበሩ ቢሆንም በአሁኑ ወቅት ህዝባችንን የሚታወቅባቸው ቱባ ባህሎችና ሴቶች እየተሸረሸሩ በመምጣታቸው ምክንያት በህዝቦቻችን መካከል መጠራጠርና እርስ በራስ ያለመተማመን አደጋ እያንዣበበብን ይገኛል።
የሰላም ምክር ቤቱ ከተለያዩ የማህበረሰብ ክፍሎች የተወጣጡ መሆኑን የጠቀሱት ኃላፊው ለሰላም ዘብ እንደሚቆሙ ተስፋ ተጥሎበታል በማለትም ተናግሯል። የሰላም ምክር ቤቱ በከተማ በክፍለ ከተማና በወረዳ ደረጃ የሚቋቋም ሲሆን ተጠሪነቱ ለከተማው ምክር ቤትና ለከተማ ሰላምና ጸጥታ ቢሮ መሆኑም ተገልጿል። በወረዳና ክፍለ ከተማ ደረጃ የሚቋቋሙት ደግሞ ተጠሪነታቸው በየወረዳዎቹ ለሚገኙ የሰላምና ጸጥታ ጽፈት ቤቶች መሆኑን ነው የተገለጸው። የሰላም ምክር ቤቱን ለማቋቋም የተካሄደው ሰፊ ውይይት ፕሬዝዳንት፣ ምክትል ፕሬዝዳንትና ስራ አስፈጻሚዎችን በመምረጥ ተጠናቋል። በዚህ መሰረትም ፕሮፌሰር ጣሰው ወልደሃና ፕሬዝዳንት፣ አርቲስት መቅደስ ጸጋይ ምክትል ፕሬዝዳንትና የአዲስ አበባ ጸጥታ ቢሮ ኃላፊ አቶ አዱኛ ደበላ ጸሐፊ በመሆን ተመርጧል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ። ወደ ተከታዩ ዘገባ እንሸጋገር። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዛሬ ሊሰጠው የነበረውን ጋዜጣዊ መግለጫ ፖሊስ እንዳይካሄድ አግዷል። ፓርቲው እገዳው የተፈጸመው የመግለጫው ይዘት ይፋ እንዳይደረግ በመፍራት ነው ብሎ እንደሚያምን እንጂ ህግ እንዳልተላለፈ አስታውቋል። ከፖሊስ ምላሽ አልተገኘም። መለስካቸው ማዘርዘሩን ይዟል።
ዛሬ ከረፋዱ 5 ሰዓት ላይ ኢዜማ ራስ ሆቴል አዳራሽ ጠርቶት የነበረው ጋዜጣዊ ጉባኤ በፖሊስ ክልከላ ሳይካሄድ ቀረ። ፓርቲው በአዲስ አበባ ከተማ የመሬት አጠቃቀምና የጋራ መኖሪያ ቤቶች ማስተላለፍ ጋር ተያይዘው ያሉ ችግሮችን አስመልክቶ ያደረገውን ጥናት ውጤት ይፋ አድርጋለሁ ሲል በጠራው በዚህ ጋዜጣዊ ጉባኤ አያሌ ጋዜጠኞች ለመሳተፍ በሰዓቱ የደረሱ ቢሆኑም በፖሊስ ክልከላ ምክንያት መግለጫውን መስጠት ለምን እንዳልተቻለ የፓርቲው የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ ለነበሩት ጋዜጠኞች አብራርተዋል።
በዚህ በአዲስ አበባ ውስጥ የሚካሄደውን መሬት ወረራና የጋራ መኖሪያ ቤቶች ማስተላለፍ ጋር ተያይዞ የሚነሱ ቅሬታዎችን ተቀብለን አንድ የብሔራዊ ስራ አስፈጻሚ አባላት የተዋቀጡበት ኮሚቴ አቋቁመን ጥናት እናደርግ ነበር። ያንን ጥናት ይፋ ለማድረግ ነበር ዛሬ ጋዜጣዊ መግለጫውን የጠራነው። ጋዜጣዊ መግለጫውን ስናዘጋጅ ከዚህ በፊት እንደምናደርገው ለሆቴሉ አስቀድመን አሳውቀን ቦታ እንዲይዙልን አድርገናል። ክፍያም ፈጽመናል። ከዛ በኋላ ደግሞ የአስቸኳይ ጊዜ አዋጅ ላይ በመሆናችን የኮቪድ ወረርሽኝን ለመቆጣጠር በወጣው አስቸኳይ ጊዜ አዋጅ የሰላም ሚኒስትር እንደዚህ አይነት ስብሰባዎች እንዲደረጉ ሲደረጉ ማወቅ አለበት በሚለው መሰረት አስቀድመን ደብዳቤ ጽፈንላቸው ነበር። ኢሜልም አድርጉልን ስላሉ ኢሜል አድርገንላቸው ኢሜሉ መድረሱን አረጋግጠን ነበር። ሰላም ሚኒስትር ከዛ በኋላ የሚጠበቅበትን ኃላፊነት ይወጣ የኛ ኃላፊነት አይደለም። ዛሬ ግን ጋዜጣዊ መግለጫውን ለመስጠት ስንመጣ ያጋጠመን ነገር ምንድነው? የቂርቆስ ክፍለ ከተማ ፖሊስ መምሪያ ጋዜጣዊ መግለጫውን ፍቃድ ስለሌለው መስጠት አትችሉም የሚል እቀባ ነው እንግዲህ ያስቀመጠብን። በዛ ምክንያት ጋዜጣዊ መግለጫውን መስጠት አልቻለም።
ከዚህ በፊት እንዲህ ያለ ችግር አጋጥሟችሁ ያውቃል ለሚለው ጥያቄም አቶ ናትናኤል ምላሽ ሰጥተዋል።
ከዚህ በፊት የምናደርገው ምንድነው ተመሳሳይ ፕሮሲጀር ነው የምንከተለው እና ምንም እንደዚህ አይነት ችግር አጋጥሞን አያውቅም። እኛ ዛሬ ከምንሰጠው መግለጫ ይዘት ጋር በቀጥታ የተያያዘ ክልከላ እንደሆነ ነው የምናምነው። እንግዲህ እኛ መግለጫ ስንሰጥ በህጋዊ መንገድ ሄደን አመልክተን ነው መግለጫ መስጠት የፈለግነው። ይዘቱን ግን ወደፊት ስናወጣው እንደምታዩት በጣም ብዙ ህገወጥ የሆኑ ስራዎች ሲሰራ የመንግስት አካላት የጸጥታ አካላት ማስቆም ሲገባቸው እንደውም የማስቻል ስራ ሲሰሩ እንደነበረ ማስተዋል ችለናል። ስለዚህ ችግሩ ያለው ከመከተል የሚገባን ቅደም ተከተል ሳንከተል ወይም ህግ ጥሰን ሳይሆን ከጥናታችን ውጤት ፍራቻ ጋር የተያያዘ ነው ብለን ነው የምናምነው።
አቶ ናትናኤል አክለውም እንዲህ ያሉ የፖሊስም ሆነ በጠቅላላ የመንግስት ተመሳሳይ እርምጃዎች ሊገነባ ጥረት እየተደረገበት ነው ለሚባለው ዴሞክራሲያዊ ስርዓት እንቅፋት እንደሆነም ተቁመዋል።
እኛ በረጅም ጊዜ በስክነት የሚገነባ ዴሞክራሲያዊ ስርዓት ነው በሀገራችንን ውስጥ ያሉ ብዙ ችግሮችን ይፈታል ብለን እናስበው። እንደዚህ አይነት ሁኔታዎች ያንን ሂደት የሚጎዱ ናቸው። ዴሞክራሲያዊ ስርዓት መገንባት ሂደትን የሚጎዱ ናቸው። መንግስት ተሳስቶ ከሆነ ስህተቱን ማወቅ አለበት። ህብረተሰቡ ስተቱን ማወቅ አለበት። በዛ መሰረት የርምት እርምጃ መወሰድ አለበት። ከዛ ውጪ ባለ መንገድ የሐሳብ ነጻነትን በመገደብና መረጃዎችን ለህዝብ እንዳይደርሱ በመከልከል ዲሞክራሲያዊ ስርዓት አይገነባም። ያ ማለት ደግሞ ሀገራችን ውስጥ ያለው የፖለቲካ የማህበራዊና የኢኮኖሚያዊ ችግሮች አይፈቱም ማለት ነው። ስለዚህ ይሄንን እንደዚህ አይነት ክልከላዎች የምናያቸው እንዲህ ለአንድ ጊዜ የተከሰቱ ብቻ ሳይሆን በረጅም ጊዜ መገንባት የምንፈልገውን ዲሞክራሲያዊ ስርዓት እንቅፋት እንደሆኑ አድርገን ነው የምናያቸው።
በትፍራው ከነበሩ የፖሊስ መኮንኖች ክልከላውን ምክንያት ለማጣራት ያደረኩት ሙከራም ፈቃደኛ ስላልነበሩ ምላሽ አልሰጡኝም። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ተከታዩ ዘገባ ወደ ትግራይ ይወስደናል። ትግራይ ክልል ውስጥ ባለፈው ሳምንት የገባ የበረሃ አንበጣ መንጋ ወደ 10 ወረዳዎች ላይ ተዛምቷል። መንጋው በአዝርት ላይ ጉዳት እያደረሰ እንደሚገኝና የጉዳቱ መጠን እየተጠና መሆኑን የክልሉ የግብርናና ገጠር ልማት ቢሮ ገልጿል። የአንበጣው መንጋ በህብረተሰቡ ላይ ስላለው ተጽዕኖ ሙሉጌታ ጽባሃ አርሶ አደሮችን ጠይቋል። እንዲሁም በበጎ ፈቃድ መንጋውን በመከላከል ላይ ያሉትንና የክልሉን የግብርናና የገጠር ልማት ቢሮ ማነጋግሯል። ከመቀሌ ዘገባ አለው።
በትግራይ ክልል ባለፈው ሳምንት ቀድሞ ያንበጣ መንጋ ከገባባቸው አካባቢዎች አንዱ የራያ ጨጨር ወረዳ ባላ ቀበሌ ነው። አርሶ አደር አሰፋ ያሲን የቀበሌው ነዋሪ ናቸው። በግማሽ ሄክታር ጤፍ የተዘራው ማሳቸው በአንበጣ መንጋው ጉዳት እንደደረሰበት ይናገራሉ። በተመሳሳይ በሌሎች የአካባቢው አርሶ አደሮች ማሳም መንጋው ጉዳት ቢያደርስም የጤፍ አዝርዕቱ በአሁን ጊዜ ዳግም እየበቀለ ይገኛል ብለዋል። በቀጣይ ግን ከባድ ስጋት አለን በማለት አቶ አሰፋ ተናግሯል። አሁን ጊዜ ያንበጣ መንጋው ለመከላከል አርሶ አደሩ በየማሳው እንደሚውል አቶ አሰፋ ገልጸዋል። የክልሉ ምስራቃዊ ዞን ጽራ ወንበርሳ ወረዳ ነዋሪ አቶ ክንደየ ሀፍቱ በበኩላቸው በአካባቢያቸው የሚገኝ የደስ አደን ጨምሮ በአንበጣ መንጋው ጉዳት እየደረሰበት ይገኛል ብለዋል። በአካባቢው የበረሃ አንበጣ ለመከላከል የጸጥታ ኃይሎች ከአካባቢው ነዋሪዎች ጋር እየሰሩ ነው ሲሉም ገልጸዋል።
ከዴታ ጀምሮ እስከ ደጋ የእርሻ መሬቶች በጣም ከባድ ጉዳት እያደረስን ያለው ለመከላከልም የአካባቢ ማህበረሰብ ከልዩ ኃይል የትግራይ ልዩ ኃይል መከላከያ ድጋፍ እያደረጉ ቢሆንም ያው ከመንጋው ስፋትና ብዛት አንጻር ሲታይ ግን ያው በእርሻ መሬቶች ላይ ያው ሰፊ ጉዳት እያደረስን ያለ።
በአርሶ አደሮች የሚደርሰው ተጽዕኖ ለመከላከል ከሚሰሩ ሰዎች አንዱ ዶክተር አኸዛው አለም አድራ ተብሎ በሚታወቅ የራያ ልማት ማህበር አንበጣ መንጋው ለመከላከል የሚያስችል ቁሳቁሶች እያቀረቡ መሆኑ ገልጸዋል።
ርችት ገዝተን ወደ ህብረተሰቡ ልከናል እና ደግሞ ከዚህ በተጨማሪም ዛሄደን የተወሰነ የት ቦታው ላይ በመሄድ ችግሩ ምን እንደሚመስል መራ አይተን መጥተናል። ከዛ በተጨማሪ ያው ህዝቡም እንደዚሁ ተባብሮ እየሰራ ነው እየተባበረ ነው። ግን ከአሁን በፊት እንደነበረው አይነት ሁኔታ አይደለም ማለት አሁን በፊት የአንበጣ መንጋ መጥታ ነበር፣ ግን በዛን ሰዓት የተቀናጀ አሰራር ነበር። አሁን ላይ ስታየው ግን በተለይ ከተማው ላይ ያለው ወጣቱ እዛ ተባብሮ ከመሄድ ጋር እና እዛው ከመከላከል ትንሽ ክፍተት እንዳለ ነው ያየሁት። ምክንያቶች ሊኖሩ ይችላሉ። አሁን እንደ ባለፈው ነበረ ማለት አልችልም፣ ግን አሁንም የሰሩ ነገር ግን አሁን ካለው ከምርጫ ዝግጅት ኮሮናም ከመሆን አንጻር ምናልባት ብዙ ሰው እንዲሳተፍ ተደረገ አይደለም።
ባለፈው ጥቅምት ወር የበረሃ አንበጣ ለመከላከል የተደረገ የነበረው የወጣቶች እንቅስቃሴ ተቀዛቅዘዋል ያሉት ዶክተር አኸዛም ለአርሶ አደሩ ጥቅም ሲባል ወጣቱ በመከላከል ሊሰማራ ይገባል ብለዋል። የትግራይ ክልል የግብርናና ገጠር ልማት የህዝብ ግንኙነት ኃላፊ አቶ ሚካኤል ምሩጽ ባለፈው ሳምንት በክልሉ የገባ የአንበጣ መንጋ ወደ 10 ወረዳዎች እንደተስፋፋ ገልጸዋል። እስካሁን ከ10 በላይ የአንበጣ መንጋ ወደ ክልሉ መግባቱ ገልጸው መንጋው ያደረሰው ጉዳት እየተጠና ነው በማለት አስታውቋል።
አሁን ሰዓት ወደ 10 ወረዳዎች እና ከ6-33 ቀበሌዎች የሚሆኑ በዚህ ያንበጣ መንጋ ተከሰተባቸው አካባቢዎች ናቸው ያሉት እና በአሁን ሰዓት በአፋር ክልል የሚመጣ የበረሃ አንበጣ መንጋ ነው ያለው። ይሄ የበረሃ አንበጣ መንጋ ደግሞ በማሳም ሊያርፍ ስለሚችል በተለይ ደግሞ የጤፍ ዝርያ የስንዴ ዝርያ ባሉበት አካባቢ የሚያርፍበት አጋጣሚ ስላለ ጉዳቱ ለወደፊቱ ባለሙያዎች አሁን ተልከው እንደ ቲም ከአዝረትና ከአደጋ መከላከል ዝግጅነትና ከአዝረት ስራ ሂደት ተጣጥቶ ማለት ነው እንደ ኮሚቴ ሴት ተደርገው በአሁን ሰዓት ፍተሻ ያካሂዱ ነው።
ያንበጣ መንጋው ለመከላከል ከፌደራል መንግስትና አፋር ክልል መንግስቶች ጋር በመተባበር እየተሰራ ነው ብለው ከአማራ ክልል ጋር በወቅታዊ ፖለቲካዊ ሁኔታ ተባብረው እየሰሩ እንዳልሆነ ደግሞ ገልጸዋል።
የፖለቲካ ሁኔታ ግን ጥሩም ሳልሆነ ማለት ነው መረጋጋትም ስለሌለ እንደ ልብ እስከፈለክበት ቦታ ገና በእንጭጩ በጣመንጋውን ለመመከት የሚያስችል ስራ የተካሄደበት ሁኔታ አይደለም ያለው እና አሁን ግን እኛ የለና ማራጭ ወደ ክልላችን የሚበረው ወንድሞ የሚገባው ያንበጣ መንጋ ለመከላከል በቀን በቀን የማባረር ስራ እንዲሁም ደግሞ በሌሊት የኬሚካል ጥጥ ስራ እየተካሄደ ነው የሚገኘው። ከአማራ ክልል መንግስት እስካሁን ድረስ በዚህ ደረጃ ይሳንበት ሁኔታ የለም። ምክንያቱም የከፋውን ብናይ ወደ ጥቅምት ወር አካባቢ የተከሰተው ወደ 18 መንጋ ነው ወደ ክልላችን የገባው ተመላልሶ ማለት ነው። በአማራም በአፋርም አካባቢ ሲገባ ነበር እና ከአፋር አዋሳኝ ወረዳዎች አብረን ስንሰራ ነው የከረን ነው። ነገር ግን ከአማራ ክልል በዚህ ረገድ የሚገለጽ እዚህ ግባ የሚባል ስራ የተሰራ ነገር የለም። አሁን እንደ ግለሰብ ማለት ነው ከአማራ ክልልም የሚጠቁሙን አሉ። እንደ ግለሰብ ተቋማዊ የሆነ ግንኙነት ግን እስካሁን ድረስ የለም ማለት ነው።
ያንበጣ መንጋው የትግራይ ክልል ከአፋር ክልል በሚያዋስኑ 3 ዞኖች መከሰቱ የገለጹት አቶ ሚካኤል በቀጣይ ወደ ሌሎች ሊስፋፋ እንደሚችሉ ትንበያዎች ያመለክታሉና ተገቢ ጥንቃቄም ያስፈልጋል ብለዋል። ለአሜሪካ ድምጽ ሙልጌታ ጽባህ
አመሰግናለሁ ሙሉጌታ። በሌላ በኩል ያንበጣ ወረርሽኝን ለመከላከል ህብረተሰቡ አካባቢውን በትኩረት እንዲቃኝና ሲታይም ለሚመለከተው ክፍል ፈጥኖ እንዲያሳውቅ የኤርትራ ግብርና ሚኒስቴር መልእክት አስተላልፏል። ብርሃነ በረሃ ከአስመራ ዘገባ አለው።
የምስራቅ አፍሪካ ሜትሮሎጂ ትንበያዎች እንደሚያመለክተው ከህንድ ውቅያኖስ የሚነሳው የባህር ትነት የኤርትራን ከፍተኛ አካባቢዎችን ጨምሮ በምስራቅ አፍሪካ ተራራማ አካባቢዎች በተቀረው የክረምት ወቅት ብርቱ ዝናብ እንደሚያስከትል ያመለክታል። ዝናቡ የጎርፍና መጥለቅለቅ አደጋን ከማስከተሉም ባለፈ በምስራቅ አፍሪካ ሀገራት ለበረሃን በጣም መፈልፈል ምቹ ሁኔታን ሊፈጥር እንደሚችል ትንበያው ጨምሮ አመልክቷል። በአሁን ሰዓት በአንዳንድ የምስራቅ አፍሪካ ሀገራት የተከሰተው የበረሃን በጣም ወደ ሌሎች ጎረቤት ሀገሮች መዛመቱን ተከትሎ የኤርትራ የግብርና ሚኒስቴር ህብረተሰቡ ጥንቃቄ እንዲያደርግ መልእክት አስተላልፈዋል። ከሰሜናዊና ምስራቃዊ የሶማሊያ አካባቢ፣ ከምስራቅ ኢትዮጵያ እንዲሁም ከየመን የተለያየ ደረጃ ያላቸው የበረሃ አንበጣ መንጋ ከአንዱ ሀገር ወደ ሌላ ሀገር እየተንቀሳቀሱ እንደሆኑ ያመለከተው የኤርትራ የግብርና ሚኒስቴር ማስጠንቀቂያ መልእክት በዚህ ሳምንት በደቡብና ሰሜናዊ ቀይ ባህር ሪጅኖች መታየት መጀመሩን አስታውቋል። በሰሜናዊ ቀይ ባህር ሪጅን እስካሁን በ170 ሄክታር የቁጥጥር ስራ እንደተሰራ የገለጸው የኤርትራ የግብርና ሚኒስቴር የመድኃኒት መርጨት ስራው እየቀጠለ እንደሆነም፣ ከጎረቤት ሀገራት የተዛመተው የአንበጣ መንጋና ምቹ የአየር ሁኔታን ግምት ውስጥ በማስገባት የአንበጣ ወረርሽኙ በስፋት ሊቀጥል እንደሚችል ያመለከተው የኤርትራ ግብርና ሚኒስቴር ከዚህ ባለፈ በኤርትራ የባህር ዳርቻ ላይ የሚፈለፈል አንበጣ በተፈጠረው የመራባት ምቹ ሁኔታ በአንዳንድ የሰሜናዊ ቀይ ባህር አካባቢዎች ለጊዜው መፈልፈል መጀመሩ ተጨማሪ ፈተና ሊሆን እንደሚችል አስጠንቅቋል። ስለሆነም ህብረተሰቡ፣ የአስተዳደር አካላትና የመከላከያ ሰራዊት እንደወትሩ ይህን ጉዳይ በትኩረት እየተከታተለ የአንበጣ ወረርሽኝ ይሁን በአገር ውስጥ የሚፈለፈል አንበጣ በሚከሰትበት ወቅት በአካባቢያቸው ላሉ የግብርና ሚኒስቴር፣ የአስተዳደር ጽህፈት ቤት እንዲሁም ለመከላከያ እዝ በፍጥነት እንዲያሳውቁ የኤርትራ የግብርና ሚኒስቴር መልእክት አስተላልፈዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
አመሰግናለሁ ብርሃነ። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ለዜናው አዳነች ፍስሐዬ። አብረናችሁ እስከ ዝግጅቱ ፍጻሜ እንዘልቃለን። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብም ቪኦኤ አምሃሪክ ብላችሁ ተከተሉን። ተነጋገሩ፣ ዝግጅቶቻችንን አዳምጡ፣ ተመልከቱ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማግኘት፣ መሳተፍ፣ መወያየት፣ ሐሳቦቻችሁን ማንሸራሸርም ትችላላችሁ። ወደ ተከታዩ ቅንብራችን እንዘልቃለን። ታቸውን ያላሳወቁ 184 የመንግስት ባለስልጣናት በቁጥጥር ስር እንዲውሉ መወሰኑን የኢትዮጵያ ስነ ምግባርና ጸረ ሙስና ኮሚሽን አስታውቋል። ባለስልጣናቱ በሕጉ መሰረት ሀብታቸውን እንዲያስመዘግቡ በተደጋጋሚ ቢነገራቸውም መፈጸም ያልቻሉ ናቸው ብሏል ኮሚሽኑ። ሙክታር ጀማል ዝርዝሩን ይዟል።
በቁጥጥር ስር እንዲውሉ የተወሰነባቸው ባለስልጣናት ሀብታቸውን እንዲያስመዘግቡ ከሰኔ 30 2012 የመጨረሻ ጊዜ ገደብ መቆረጡ በተደጋጋሚ ቢነገራቸውም ፍቃደኛ ሳይሆኑ ቀርተዋል ሲል የኢትዮጵያ የስነ ምግባርና ጸረ ሙስና ኮሚሽን የሀብት ማሳወቅና ማስመዝገብ ዳይሬክቶሬት ዳይሬክተር አቶ መስፈን በላይነህ ለቪኦኤ ገልጸዋል።
በተቀመጠላቸው የግቢ ገደብ ውስጥ አብዛኞቹ ሚኒስትሮች፣ ሚኒስትር ዴታዎች፣ ዋና ስራ አስፈጻሚዎች፣ ዋና ዳይሬክተሮች፣ ምክትል ዋና ዳይሬክተሮች ና በየደረጃ ያለ የስራ ኃላፊ ሀብትን አስመዝግቧል። ይሁን እንጂ አሁን የለየናቸው 184ቱ ከፍተኛ የመንግስት ባለስልጣናት በፌዴራል ና በአዲስ አበባ ደረጃ ያሉት ግን በዚህ ውስጥ ማለፍ ያልቻሉ ና እኛም በቴሌቪዥን በራዲዮ እንዲሁም በደብዳቤ ጥሪ ያደረግንላቸው በጥሪው መልካም ፍቃድ ወይም አውንታዊ ምላሽ ያልሰጡ ና ፍቃደኝነት የጎደላቸው ናቸው ብሎ መውሰድ ይቻላል። በመሆኑም ኮሚሽኑ ማድረግ ያለበት ህግን ማስከበር ስላለበት በአሃት ማሳወቅና ምዝገባዎች አንቀጽ 22 መሰረት ጉዳዩን ለምርመራ አካል መላክ ነው። እንግዲህ ይሄ አፈጻሚ አካል ነው። ከአፈጻሚ አካል ውሳኔ ስንልክ ምንድን ያደረግ ነው? ለፌዴራል ጠቅላይ አቃቤ ህግና ለፌዴራል ፖሊስ ኮሚሽን በአድራሻ የጻፍ ነው። በግልባጭ ለኢፌዴሪ የህዝብ ተወካይ ምክር ቤት የተከበሩ አፈ ጉባኤ ይደርሳቸዋል። በዛ መልክ ተልኳል። እንዲሁም በግልባጭ ለኢፌዴሪ ጠቅላይ ሚኒስትር ጽህፈት ቤት ተልኳል።
ሀብት የማስመዝገቡ ዋና ዓላማ በመንግስት መስሪያ ቤቶች የአሰራር ግልጸኝነትን ለማስፈንና የባለስልጣናቱን ውሳኔ ከህዝብ ጥቅም ጋር እንዳይጋጭ በማድረግ ሙስናና ብልሹ አሰራሮችን ለመከላከል የታሰበ መሆኑን ዳይሬክተሩ አብራርተዋል። ኮሚሽኑ እንዲያዙ የወሰነባቸው 184 የመንግስት ባለስልጣናት ስም ባይጠቀስም በፌዴራል ደረጃና በአዲስ አበባ ውስጥ የተሾሙ መሆናቸውን አቶ መስፍን በላይነ ተናግረዋል።
በፍትህ አካል ጉዳያቸው ስለተያዘ ስማቸውን ለመዘርዘር ይቸግረናል። ግን እንደው በአጠቃላይ ስንገልጻቸው ግን በፌዴራል ደረጃ ሲባል ግን በፌዴራል ደረጃ ያሉ መስሪያ ቤቶች ላይ የሚሰሩ እንዲሁም አዲስ አበባ መስተዳደር ከማዕከል እስከ ታችኛው እርከን የያዘበት አግባብ አለ። ግን አሁን የሄድንበት አግባብ ከዚህ በፊት ቅድም እንዳልከው ዋርኒንጉ ወይም አስቀድሞ የማሳወቀው ስራ በደብዳቤ ጻፍንላቸው እና ሰፊ የህዝብ ግንኙነት ስራ የተሰራባቸው ተቋማትና የተቋሙ የስራ ኃላፊዎች ወይም ምክትል ስራ ኃላፊዎችን የሚያካትት ነው።
ከስልጣናቸው አንጻር መግለጽ የሚቻል አለ? ምን ያህል ሚኒስትሮች፣ ምን ያህል ሚኒስትር ዴታዎች፣ ምን ያህል ዳይሬክተሮች ወይ ደግሞ ምን ያህል ቢሮ ኃላፊዎች ሊኖሩ ይችላል?
አሹር ማድረግ ሁሉም ሚኒስትሮች አስመዝግበዋል። ቀጥለው ካሉት ውስጥ ሚኒስትር ዴታዎች አሉበት። በየደረጃ ያሉ የቢሮ ኃላፊዎች አሉ ወይም ደግሞ የተቋም ኃላፊና ምክትል ኃላፊዎች አሉበት፣ ስራ አስፈጻሚዎች አሉበት።
እነዚህ ሹመኞች ደግሞ ወይ ባለስልጣናቶች አሁን ከለውጥ በኋላ በብልጽግና ፓርቲ ውስጥ ያሉ ናቸው ወይ በቀድሞ ኢህአዴግ ውስጥም የነበሩ ናቸው?
ምን ያከራክራል? እንግዲህ ተፋሚን እኮ ገዢ ፓርቲ ነው ይሾው።
አሁን በስልጣን ላይ ያሉ ናቸው ወይስ ከዚህ ቀደም ስልጣን ለቀው የራቁ ናቸው ለማለት ፈልጌ ነው?
አሁን በነባር አይደት የመንግስት መዋቅር ውስጥ ወይም በህግ አስፈጻሚነት ወይም በህግ አውጭነት ወይም በህግ ተርጓሚነት ያሉ አካላት ምንድነው? አሁን ባለው ነባር አይደት
በብዛት የሚወራው መሰል የሙስና ጥያቄዎች ሲነሱ መንግስት የሚፈልጋቸውን ሰዎች ለመምታት ለማሰር የሚጠቀምበት አንዱ ቱል ነው የሚሉ ሐሳቦች ይነሳሉ። ምናልባት ባሁኑ ውሳኔ መሰል ጥያቄዎች ላለመነሳታቸው ምን ዋስትና አላቸው አትመስሉ?
አንድ ምንድነው ነገር ቀደም ያለውን በዛ አንተ ተጋለጠ ይሆን ይችላል። ምክንያቱም ተመታችን ለስራ ፈጻሚ ነበር የቀድሞ የፌደራል ስነው ባነበረው ስና ኮሚሽን ተዘርነቱ ቀጣ ለፕራይም ሚኒስትሩ ነው። አሁን ላይ የተጠነቱ ለተወካይ ምክር ቤት በብዙ ጠንካራ የዲሞክራሲ ተቋማት ነጻ ተብሎ አሁን እየተገነቡ ካሉ ሪፎርሙ እየተገነቡ ካሉ የዲሞክራሲ ተቋማት ውስጥ አንዱ የፌደራል ስነው ባነበረው ስና ኮሚሽን። ስለዚህ እኔ እንደ መምሪያ ይሄን ጉዳይ ስመራ እስካሁን በጣልቃ ገብነት ይሄን አውጣው ይሄን አስገባው የሚል ጫና አለ።
የ184 የመንግስት ባለስልጣናት ስም ዝርዝርና ሐላፊነት ከተናንት በስቲያ ነሐሴ 22/2012 ለፌደራል ፖሊስ የሙስና ወንጀል ምርመራ ክፍል መላኩን የገለጹት ዳይሬክተሩ አቶ መስፍን የሚመለከተው አካል ተከታትሎ እንዲያስፈጽም አሳስበዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ወደ ተከታዩ ዘገባ እናልፋለን። በምዕራብ ወለጋ መነሲቡና ሰዮኖ ለወረዳዎች የኦሮሞ ነጻነት ግንባር ሽማቂዎችን በመደገፍ ተጠርጥረው የተያዙ ለወራት በፖሊስ ሳይጠየቁ ወይም ፍርድ ቤት ሳይቀርቡ እንደሚገኙ የቤተሰቦቻቸው አባላት ለአሜሪካ ድምጽ ተናግረዋል። በፖለቲካ አመለካከቱ የታሰረ የለም ያሉት የኦሮሚያ ጸጥታና አስተዳደር ቢሮ ኃላፊ ከተያዙት አብዛኞቹ የኦነግ ሸኔ አባላት ስለሆኑ ወይም ከኦነግ ጋር ግንኙነት ስላላቸው ነው ብለው ዳኛ ፊት ያልቀረቡት ፍርድ ቤት ዝግ ስለሆነ እንደሆነ ገልጸዋል። በሌላ በኩል ደግሞ 20 የሚሆኑ የኦሮሞ ፌደራሊስት ኮንግረስ ኦፌኮ የምስራቅ ወለጋ ዞንና የወረዳ አመራር አባላት ከታሰሩ ከአንድ ወር በላይ ሆኗቸዋል ሲሉ የፓርቲው አስተባባሪዎች አቤቱታ አሰምተዋል። በነቀምቴና ምስራቅ ወለጋ አራት ወረዳዎች ውስጥ የታሰሩት እነዚህ ግለሰቦች ፍርድ ቤት አለመቅረባቸውም ተገልጿል። ናኮር መልካ ዝርዝሩን ይዟል።
አቶ አብዲ አብደና የኦሮሞ ፌደራሊስት ኮንግረስ ኦፌኮ ፓርቲ ምስራቅ ወለጋ ዞን አስተባባሪዎች መካከል መሆናቸውን ይናገራሉ። ባለፈው አንድ ወር ከሁለት ሳምንት ገደማ ውስጥ 20 የሚሆኑ የኦፌኮ የምስራቅ ወለጋ አራት ወረዳዎችና በነቀምቴም የሚገኙ አመራሮችና የኮሚቴ አባሎቻቸው በመንግስት ጸጥታ ኃይሎች መታሰራቸውን ገልጸዋል። የታሰሩበትን ምክንያት አለመገለጹና ፖሊስ ጥያቄ አላቀረበላቸውም እንዲሁም ፍርድ ቤት አላቀረባቸውም ሲሉ ተናግረዋል።
ዋጅ ረካታው ገና ወለጋፋ ጂሳኪ ኦፕሲካዱ አያና ደበለቴ
ከምሳው ቆለጋ የኦፊኮ አስተባባሪ የኮሚቴ አባላት መካከል አቶ ፈቃዱ አያና፣ አቶ አለሙ ሉማና አቶ ኃይሌ ሰለሞንን ጨምሮ በአጠቃላይ 5 ሰዎች ታስረዋል። በወረዳ ላይ ያሉትን የኦፊኮ ኮሚቴ አስተባባሪዎች በተመለከተም አስተባባሪዎችና አባሎቻችን ታስረዋል። ለምሳሌ ያህል በኑኑ ቁምባ ወረዳ 13 ሰዎች፣ በሃሮሊሙ ላይም የታሰሩ ሰዎች አሉ። እንዲሁም በዲጋ ወረዳ 2 ሰዎች ታስረውብናል። በቡንያዎሽ ወረዳም 1 ሰው ታስረዋል። መንግስት ህጉ እንደሚለው በወንጀል የተጠረጠረን ሰው ፍርድ ቤት አቅርቦ ይጠይቃል እንጂ አስሮ ሰውሮና እንግልት ያደረሰበት ለወራት ማስቀመጥ የለበትም ብለዋል። ከወራት በፊት ከታሰሩ የምስራቅ ወለጋ ዞን ኦፌኮ አባላት መካከል 11 የሚሆኑት ባለፈው ወር ውስጥ መለቀቃቸውን የገለጹት አቶ አብዲ ለምን እንደታሰሩም ሆነ ለምን እንደተፈቱ የገለጸላቸው የመንግስት አካል የለም ብለዋል። በዚህ ዙሪያ ማብራሪያ እንዲሰጡን ወደ ዞኑ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ በላሳ ጎበና እንዲሁም ወደ ዞኑ ፖሊስ መምሪያ ኃላፊ ኮማንደር ሽፈራ በተደጋጋሚ ብንደውልም ስልካቸውን አላነሱም። በተመሳሳይ ዜና በምዕራብ ወለጋ ሰዮኖ ወረዳ ከመቶ በላይ ሰዎች ከታሰሩ ከሁለት ወራት በላይ መሆናቸውን አባታቸው መታሰሩን የገለጹት አቶ ያሱ ለሜሳ የተባሉ ግለሰብ ገልጸዋል። ግለሰቦቹ የታሰሩት በሰዮኖሌ ወረዳ ውስጥ የሚንቀሳቀሱትን የኦሮሞ ነጻነት ሸማቂዎችን ትደግፋላችሁ ተብለው ቢሆንም ፍርድ ቤት ቀርበው አልተፈረደባቸውም ወይም ነጻናቸው ተብለው አልተለቀቁም ብለዋል። አቶ ያሱ የታሰሩበትን ስፍራ መደበኛ እስር ቤት ሳይሆን በትምህርት ቤቶችና የወረዳው አስተዳደር አዳራሽ ውስጥ ነው ሲሉ ገልጸዋል። እኚሁ ግለሰብ በአጠቃላይ ከመቶ አምሳ በላይ የሚሆኑ ሰዎች በወረዳው የአስተዳደር ጽህፈት ቤት አዳራሽ ውስጥ እንዲሁም በወታደሮች ካምፕ ውስጥ በትምህርት ቤቶች ጭምር ታስረው የሚገኙ አሉ። የታሰሩበት ምክንያት ደግሞ የኦሮሞ ነጻነት ሸማቂዎችን ትደግፋላችሁ ተብለው ሲሆን፣ የታሰሩ ሰዎች ግን አብዛኛዎቹ አርሶ አደሮችና አዛውንቶች ናቸው ብለዋል። የወረዳው አስተዳደርና ጸጥታ ጽህፈት ቤት ኃላፊ አቶ ደጋጋ ማመድ ወንጀል ፈጽሞ እንጂ ሸማቂዎቹን ትደግፋላችሁ ብለን ያሰምነው የለም ሲሉ ተናግረዋል። በእኛ በኩል የኦሮሞ ነጻነት ሸማቂዎቹን ከመደገፍ ጋር በተያያዘ ያሰምነው ሰው የለም። ወንጀል በመስራት ተጠርጥረው የታሰሩ ግን አሉ። እነዚህ ሰዎችም ወንጀላቸው ተጣርቶ የሚጠየቁ ይሆናሉ ብለዋል። በዛው ምራብ ወለጋ ዞን በነሲቡ ወረዳ ከ40 በላይ ሰዎች በመንዲ ከተማ ውስጥ በሚገኘው ወታደራዊ ካምፕ ከታሰሩ 10 ወራት ቢሆናቸው የጠየቃቸው ፖሊስ የለም፣ ፍርድ ቤትም አልቀረቡም። የሰባዊ ያያዛቸውንም በተመለከተ ችግር እንዳለ ልንጠይቃቸው ስንሄድ አስተውለናል ያሉት ደግሞ ወንድማቸው መታሰሩን የሚናገሩት አቶ ኦብሲርስቱ ናቸው። የታሰረው ወንድሜ ጌታውን እስቲ ይባላል። በመንዲ ከተማ ውስጥ በሚገኝ የወታደራዊ ካምፕ ውስጥ ነው ታስሮ የሚገኘው። የተያዘው ጥቅምት 22 2012 ዓ.ም ሲሆን አንድ አመት ሊሆነው ሁለት ወር ነው የቀረው። ከእርሱ ጋር ወደ 44 የሚሆኑ ሰዎች ታስረዋል። ወይ ፍርድ ቤት አልቀረቡ ወይም ደግሞ አልተለቀቁም። በተለይ ወንድሜና ጓደኛው የወረዳ አመራሮች ላይ ጥቃት የምታደርሱ እናንተ ናችሁ፣ እናንተ ወደ ፍርድ ቤት አትቀርቡም፣ እንገላችኋለንም ብሎ የጸጥታና አስተዳደር ጽህፈት ቤት ኃላፊው ሲዝትባቸው ነበር ብለዋል። የመንሲቡ ወረዳ አስተዳደርና ጸጥታ ጽህፈት ቤት ኃላፊ አቶ ቱጁባ ሙዋ ወደ ኃላፊነቱ በቅርቡ መምጣታቸውን ጠቅሰው ታሰሩ የተባሉ ሰዎችን በተመለከተ አጣርቼ መረጃውን እሰጣለሁ ካሉ በኋላ ዛሬ ስደውልላቸው መንዲ ከተማ ሄጄ በአካል እንድጠይቃቸው በመግለጻቸው ሐሳባቸውን ማግኘት አልተቻለም። በምዕራብ ኦሮሚያ በብዛት የሚነሱት የስራት ቅሬታዎች ላይ ምላሽ የሰጡት የኦሮሚያ ጸጥታና አስተዳደር ቢሮ ኃላፊ አቶ ጅብሪል መሐመድ በምዕራብ ኦሮሚያ የታሰሩ አብዛኛዎቹ የኦነግ ሸኔ አባላት ስለሆኑ ወይም ከኦነግ ሸኔ ጋር ግንኙነት ስላላቸው ነው ብለዋል። በአጠቃላይ ከምዕራብ ኦሮሚያ የተለያዩ ቦታዎች የሚቀርቡ የእስራት ቅሬታዎች ያለምንም ማንገራገር ከጸጥታ ችግር ጋር የሚያያዙ ናቸው። የአካባቢውን ሰላም የሚያደፈርስ ደግሞ ሸኔ ነው። የእስራት እርምጃ የተወሰደባቸው አብዛኛዎቹ እንዲያውም ሙሉ በሙሉ ማለት በሚያስችል ሁኔታ የሸኔ ታጣቂዎችና ከሸኔ ጋር ግንኙነት ያላቸው ሸኔዎቹ በህብረተሰቡ ውስጥ አስገብተው የሚያሰሯቸው ናቸው። በእነዚህ ሰዎች ላይ የህግ እርምጃ መወሰዱ ጉዳቱ ምኑ ላይ ነው? ከታሰሩ ሰዎች መካከል የተለያዩ ፓርቲ አባላት ሊኖሩ ይችላሉ። እነዚህ ደግሞ ሁለቱም ቦታ የሚረግጡ ናቸው። በአንድ ሐሳባቸው ሰላምን፣ በሌላ ሐሳባቸው ደግሞ ታጥቆ መታገልን ያነገቡ ናቸው። ይህንንም ማየት ያስፈልጋል ብለዋል። በፖለቲካ አመለካከቱ የታሰረ የለም ያሉት ኃላፊው ፍርድ ቤት ዝግ በመሆኑ ወደ ፍርድ ቤት አልቀረቡም ሲሉም አክለው ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
አመሰግናለሁ ናኮር። ተከታዩ ዘገባ ወደ አሜሪካ ይወስደናል። የኮቪድ-19 ስርጭት ሀገሮችን ለከፍተኛ የጤና ጫና ብቻ ሳይሆን ለምጣኔ ሀብታዊ ድቀትም ዳርጓቸዋል። ዩናይትድ ስቴትስ ውስጥ ተዘግተው የከረሙ የንግድ ቤቶች አሁን የኮቪድ-19 የጤና መመሪያዎችን ተግባር ላይ እያዋሉ ወደ ሥራ እንዲገቡ ተፈቅዷል። ኤደን ገረመው ሜሪላንድ ሲልቨር ስፕሪንግ ያሉ አንዳንድ የንግድ ተቋማትን ተዘዋውራ ተመልክታለች። ኮቪድ-19 ያሳደረባቸውን ጫናና ራሳቸውን ከኮቪድ-19 እንዴት እየጠበቁ እንዳሉ አነጋግራቸዋለች። ቀጥሎ ይቀርባል።
ባለፉት ጥቂት ወራት ውስጥ የኮቪድ-19 ስርጭት በአሜሪካ በከፍተኛ ሁኔታ ጨምሯል። የቫይረሱን ስርጭት ለመቆጣጠርም ከአንድ እስከ ሁለት ወራት ላሉ ጊዜያት በተወሰዱ የእንቅስቃሴ ገደብ እርምጃዎች ሳቢያም አነስተኛና መካከለኛ የንግድ ተቋማት የህልውና አደጋ ተጋርጦባቸዋል። በዳውንታውን ሜሪላንድ የሸገር ስፕሪንግ ካፌ ባለቤት ወይዘሮ ሰላማዊት ተፈራ መንግስት ጥሏቸው በነበሩ የእንቅስቃሴ ገደቦች ምክንያት ለወራት ካፌያቸውን ዘግተው መቆየታቸውንና ተመልሶ ሲከፈትም ያለው እንቅስቃሴ እንደቀድሞ አለመሆኑን ይናገራሉ።
ኮቪድ ከመጣ በኋላ የተወሰኑ ወራቶች ዘግተን ነበር ሙሉ በሙሉ። ከከፈትም በኋላ ደግሞ ያው ይሄኛው አውትዶር ሲባል እኛ ያው ውጪ በውጪም ተስላል ነበረን። በሱ ብዙ ተገርተናል። ያው ሲከፈት ድረስ ነው የሚለው ማለት ነው። እና ኮስት ደግሞ ሲከፈት ያው ሶሻል ዲስታንሲንግ መጠበቅ ስላለብን የተወሰነ ሰው ነው ከካፓሲቲው በታች ስለሆነ የምንቀበለው። ያለውን ቢዝነሱን በጣም ጎድቶታል ማለት ነው። ስለዚህ 50% ነው እንትናችን ከነበረው ማለት ነው። እና ላለመሞት ተነስተናል። ግን ሰራተኞችንም እጥረት አለ። በዛ ምክንያት ራሱ ስራውንም ማስወገድ አድርጎታል። ማግኘትም የሚገባን ገቢ አናገኝም። ወጪው ደግሞ ያው ከማጽዳ ከማስክ የተነሳ ጨምሮ እነሱ በጣም ኤክስትራ ወጪዎች ናቸው። ግዴታ ማጽዳት ስላለብን ሳኒታይዘር ምናምን በመግዛት ሰው በገባ በወጣ ቁጥር ስለምናጸዳ ወጪ ምንም ጥያቄ የለውም።
ወይዘሮ ሰላማዊት የንግድ ተቋማቸውን መልሰው ሲከፍቱ በደንበኞቻቸውና በካፌ ሰራተኞቻቸው መካከል የሚኖሩ ንክኪዎችን ለመቀነስ አገልግሎት ከሰጡ በኋላ የሚጣሉ የመመገቢያ እቃዎችን እንዲሁም ዲጂታል የምግብ ዝርዝር ማቅረቢያ እየተጠቀሙ መሆናቸውንም ይገልጻሉ።
እናጸዳው ሰው በገባ ቦታ ቁጥር ይብለጽ እናጸዳለን። ራስ ከመጠጫም ከሁሉ ነገር መጠቀሚያ ዲዛይን ስሮ ነው የምንጠቀመው። እና ዶክመንት ለማስተላልፈልታ እሱ ራሱ በጣም ሌላ ኤክስትራ ወጪ ነው ያደረግበት። እና ላለመውደቅ ነው እንግዲህ አጠቃላይ የምንሰራው። ግን ያው ጥንቃቄዎችን በጣም እያደረገ ቤቱን እያጸዳ ሰው ነጻነት እንዲሰማው አድርገን እንዲቀመጥ የምናደርገው እና ማስኮቹን ክሊኒንግ ታውሎችን ኤቭሪቲ ፎራው ሲቀያየራል በሳኒታይዘር እና ሰው ገብቶ በተቀመጠ ቁጥር እናጸዳለን ወዲያው ማለት ነው። እንግዲህ በዛ ጥንቃቄ እያደረግን ሰው
ሌላዋ በዛው በዳውንታውን ሲልቨር ስፕሪንግ የሚገኝ የኒው ኤራ የመድህን ዋስትና ሽፋን አገልግሎት ተቋም ባለቤት ወይዘሪት ዮዲት አበበ የኮሮና ቫይረስ ስርጭት ሲባባስ ከቤታቸው በመቀመጥ መስራት እንደነበረባቸው ገልጸው ድርጅታቸው አገልግሎት የሚሰጥባቸው የቤት የመኪና እንዲሁም የንግድ ተቋማት ዋስትና ገበያ በኮሮና ቫይረስ ምክንያት መቀዛቀዙን አስተውሰው አሁን ላይ የእንቅስቃሴ ገደቦች ከተነሱ በኋላ መሰረታዊ ጥንቃቄዎችን እያደረጉ ወደ ስራ መመለሳቸውን ያስረዳሉ።
ስፔሻሊ ኮቪድ በጀመረ ሰዓት ያው ገባ ከተባለ ጀምሮ ለሶስት ወርና ለአራት ወር ከኦፊሳችን ሙሉ ለሙሉ ዘግተን ከቤት ነበረ የምንሰራው። በኦንላይን በስልክና በኢሜል ከስተመሮቻችንን ሰርቭ እናደርግ ነበረ። አሁን በተወሰነ መልኩ ያው የፌዙ መክፈት ሲጀመር እኛም ከፍተን እያገለገልን ነው፣ ሰርቪሱን እየሰጠን ነው የምንገኘው። ጥንቃቄ እናደርጋለን። ኦፍኮርስ ከክላይንቶቻችን ሲመጡ ማስክ ያደርጋሉ። ያ ግዴታ ነው፣ በህግም የተቀመጠ ስለሆነ እኛም ማስክ እናደርጋለን፣ ለእነሱ ደህንነት ስንል ማለት ነው። ያው ኦፊሳችን ከገቡ በኋላ ሳኒታይዘር ይጠቀማሉ፣ እኛም እንሰጣቸዋለን። በተወሰነ መልኩ ደግሞ የርቀት ርቀታችንን ጠብቀን ነው ከክላይንቶቻችን ጋር ያው የንግድ ልውውጡን የምናደርገው ማለት ነው። እነሱን የምናገለግለው 6 ፊት በሚባለው ማለት ነው። እና አሁን ላይ እንደዛ እያደረግን እንገኛለን ማለት ነው።
በአንጻሩ በሜሪላንድ ሲልቨር ስፕሪንግ ትልቁ የኢትዮጵያውያንና የኤርትራውያን መገበያያ የሆነው የናዝሬት ባልትና አጋር መስራች አቶ አዲሱ አድነው ኮቪድ-19 ከግብይቱ ይልቅ ለገበያ በሚያቀርቧቸው ምርቶች ላይ እጥረት መፍጠሩን ገልጸው፣ ቢሆንም ግን አስፈላጊ የሆነውን ጥንቃቄ በሙሉ በመተግበር ወደ ስራ መግባት
በእርግጥ በሽታው ሲመጣ ለሁሉም ሰው ላይ የደረሰው ነገር እኛንም ይነካካናል። በአሁኑ ጊዜ ግን ሁሉንም ነገር ችለን ጤና ባለሙያዎች በሚሰጡን መመሪያ መሰረት ሶሻል ዲስታንስን ተራርቆ በመቆም ሳንታይዘር በመጠቀም ብዙውን ጊዜ ደግሞ ያው ሰዎች የሚጠቀሙትን በሳንታይዘር በመወልወል ፍሪጆቹን እጀታዎቹን ይበራችንም ብረቶቹንም ብለም ያደረን እየሰራን ነው። ሰዎችም ማስክ ካላረጉ አናስተናግድም። ማስክ እንዲያረጉ በየበሩ ምን ለጥፋለን በየቦታው ሁሉ ለጥፈን ነው ያለ ነው። ሰዎችም በዚህ መሰረት እየተጠናቀቁ ከኛ እየተገባዩ ነው።
የዓለም የጤና ድርጅት በቅርቡ ባወጣው ሪፖርት መሰረት ኮቪድ-19 በትንሹ ለቀጣይ 2 አመታት እንደሚቆይ አስተውቋል። ይህም ሀገራትና ግለሰቦች በዚህ መልኩ እየተጠነቀቁ እንቅስቃሴያቸውን እንዲቀጥሉ የሚያደርግ ጠቋሚ ሆኗል።
አመሰግናለሁ ኤደን። የተከበራችሁ አድማጮች ለምሽቱ ያስተናዳናችሁ ዝግጅቶች ተጠናቀዋል። በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪዋ ብርሃን ኃይሉና እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተ ነኝ። አብራችሁ ስለቆያችሁ ከልብ እናመሰግናለን። እባክዎ ራስዎን ከኮሮና ቫይረስ መጠበቅ ለአፍታንቋ አይዘናጉ። ሰላም ጤና ይስጥልን። በደህና ደሩ።